የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 21 2011 ዓ.ም ተመረተ ምሽት ዝግጅቶቻችንን እናስተዋውቃችሁ።
የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ እንፈልጋለን ሲሉ የክልሉ ፕሬዝዳንት ጥሪ አቅርበዋል።
With the same biases, with the same thinking lines that you had when you were coming to the compound, it's difficult.
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል።
የክልሉ ፕሬዝዳንት ሙስጠፋ መሐመድ ዑመር ናቸው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የያዘ ዘገባ አለ።
በክልሉ የቀድሞ እስረኛና ወጣትም ይዘናል። በሌላ በኩል ደግሞ በአደንዛዥ እጽ ጉዳይ ተቦክራቸውን የሚያካፍሉን እናትና ልጅ በክፍል ሁለት ዘገባችን ይዘናል። ለዛሬ ልጁን ይዘንላችኋል።
በጣም ወድጄ ነው መማረው። ራሴን ሰጥቼ ነው ብዙ ታይም ለትምህርት ይሰጣሉ። ማጥናት በጣም ነው ደስ የሚለኝ። ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ 4 ዓመት ውስጥ። በቀጣይ ደግሞ ልጅ ለመውለድ በእግዚአብሔር ፍቃድ ወደዛም እየሄድኩ ነው።
ሰዓት ከበቃን ደግሞ ወጣት ሙዚቀኛም ይዘንላችኋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መተናል። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች ሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ የቀድሞ በእነዚህ ቦታዎች ታስሮ የነበረው ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ የነበረው ወጣት ምንም በማያውቀው ጉዳይ ወደ ቦታዎቹ ተወስዶ እንደተሰቃየ ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ 2 ወር መቆጠሩም ይገልጻል። ከእስር በመለቀቁ ደስታ እንደተሰማው ገልጾ ትልቁ ደስታው ደግሞ ትክክለኛ ፍትህ እንደሚጠብቅ ተናግሯል። በሌላ ዜና የኢትዮጵያን ታሪክ ቅርስ እንዲሁም የውሃ ሀብታችንን ጠቅልሎ የያዘውን የጣና ሐይቅ ከተጋረጠበት አደጋ እንታደገው አለን ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። የአዋሽ ባንክ 10 ሚሊየን የአማራ ብድርና ቁጠባ ተቋም ደግሞ 2 ሚሊየን ብር ለእምቦጭ አረም ማስወገጃ ማሽን መግዣ የሚሆን ድጋፍ አድርገዋል። ይህንን የተመለከተ ዘገባ በምሽቱ የአማርኛ ክፍለ ጊዜያችን ይዘን እንመለሳለን። የአክሱም ጽዮን በዓል በዛሬው ዕለት በድምቀት ተከብሯል። በበዓሉ ለመጀመሪያ ጊዜ ከ21 ዓመታት በኋላ ኤርትራውያንና ኢትዮጵያውያን በአንድነት አክብረዋል። ሁላችን የኢትዮጵያ ብሔር ብሔረሰቦች ተባብረን ብሔር ከብሔር ጋር እያጋጩ ሰላማችንን የሚያወቁ ፌዴራላዊ ስርዓታችንን ለማፍረስ የተሰማሩ ኃይሎች ስርዓት ልናስይዝ ይገባል። ህዝባችን ምኞት የሆነውን ሰላም፣ ልማትና ዲሞክራሲ እንዲነግስ ትልቅ ትግል መፈጸም አለብን ሲሉ የትግራይ ክልል መስተዳድር ዶክተር ደብረጽዮን ያደረጉትን ንግግር በማታው ክፍለ ጊዜያችን ሰፋ አድርገን ይዘን እንመልሳለን። ወደ ውጭ ዜና ስናልፍ የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ስለ ዋሽንግተን ፖስቱ ዘጋቢ ጀማል ሃሾጊ ግድያ በአርጀንቲናው የጂ20 ወይም 20 ጉባኤ ላይ የሳውዲ አረቢያውን አልጋ ወራሽ ልዑል መሐመድ ቢን ሳልማንን እንደሚያነጋግሯቸው አስታወቁ። ጠቅላይ ሚኒስትሯ ወደ ቦንስ አይርስ በሚያደርጉት የአውሮፕላን ጉዞ ነውና ይህን ያሉት የእንግሊዝ መንግስት ጉዳዩ የቱን ያህል ግልጽ የሆነ ምርመራ እንደተደረገበት ማወቅ እንደሚፈልግና በግድያው ተጠያቂ የሆኑትም ለፍርድ መቅረብ እንዳለባቸው ያምናል ሲሉ ተናግረዋል። አድማጮች፣ ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። ቀዳሚው ዘገባችን በትላንትናው ምሽት አሰምተናችሁ ለዛሬ በሂደር ያቆየነው ነው። የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና ሊጫወቱ ይገባል ሲሉ የሶማሌ ክልል ፕሬዝዳንት ጥሪ ያቀረቡ የዘውጌነት አስተሳሰብ ኋላቀር ነው ብለውታል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች ደግሞ አምባሳደር ማይክል ሬነር አስታውቀዋል። የጂጂጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አምሃ ዝርዝሩን ይዟል።
በኢትዮጵያ ዩናይትድ ስቴትስ አምባሳደር ማይክል ሬነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጅግጅጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሠረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርአያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ላለፉት 2 አስርተ ዓመታት በሀገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርሲቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ ያቀረቡ
I think the country is going through a transition. It will move out of this, but it's going to be a turbulent transition.
እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራችኋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት፣ ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመላየት ሚና አይደለም መጫወት ያለባችሁ። እንደዚህ ያለ አካሄድ በጣም ኋላቀር ነው። እናም በዚህ ዩኒቨርሲቲ ያሉ ተማሪዎች ለሀገሪቱ የተሻለ እድል ለማምጣት በአንድነት እንድትቆሙ አበረታታለሁ።
አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት በአንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ።
If you leave this compound with the same biases, with the same thinking lines that you had when you were coming to the compound, it's difficult.
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጪ ከሚገኙ መስተጋብሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው።
አምባሳደር ማይክል ሬነር በበኩላቸው ያተኮሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክ ግን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ የኢትዮጵያ መሪዎች የተለየ አሰራርና ሀገሪቱ አዲስ እድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመለከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል።
But in many ways it was you the young people of Ethiopia who helped Ethiopia break from its history and it was you who showed
በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት፣ ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር፣ ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት፣ ሁሉም ለብልጽግና ለስኬታማነት የራሳቸው መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋቸዋለች።
አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግስታቸው ያለውን አቋም በግልጽ ያስቀመጡ ይመስላል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ ተነቃቅታለች። ዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል።
For good and for bad, Ethiopia's history has already happened. Ethiopia's future has not.
በጎም ሆነ ክፉ ኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት ድል ግን ገና ነው። ይህንን የወደፊት ታሪክ መስራት ደግሞ የናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አገራችሁ ሆና ትቀጥላለች። አጋራችሁ ይቅርታ። ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ ዕውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የናንተን መጻኤ ድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሰረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ እናም መጻኤው እድላችሁ ከጃችሁ መሆኑን አስታውሱ። አመሰግናለሁ።
በመጨረሻም ባደረሹ ከተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ሬነርት ቀርቦላቸው መልስ ሰጥተዋል። መልስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መልስካቸው ለዘገባው እናመሰግናለን። ቀደም ሲል በዜናችን ላይ ያካተትነው ዘገባ ነው ይዘን መንመለሰው። በሶማሌ ክልል እስር ቤቶች ውስጥ አሰቃቂ የሰብአዊ መብት ጥሰት የፈጸሙ ሰዎች በሕግ ፊት ቀርበው ሲዳኙ ማየት ትልቁ ምኞቱ እንደሆነ አንድ ቀድሞ ከዚህ ቀደም በእነዚህ ቦታዎች ታስሮ የነበረ ወጣት ተናገረ። ኢትዮ ቴሌኮም ውስጥ የሂሳብ ሰራተኛ እንደነበርና ምንም በማያውቀው ወደ ማሰቃያ ቦታዎቹ ተወስዶ እንደተሰቃየ ይናገራል። አሁን ከእስር ተለቆ ወደ ስራው ከተመለሰ 2 ወር መቆጠሩን ይናገራል። ከእስር በመለቀቁ ደስታ እንደተሰማው ገልጾ ትልቁ ደስታውን ደግሞ ከትክክለኛ ፍትህ እንደሚጠብቅ ተናግሯል። ጽዮን ግርማ ዝርዝር አላት።
ካባ መርጋ ገመዳ የ31 ዓመት ወጣት ነው። ታሪኩን እንደነገረን የተወለደው ወለጋ ውስጥ ነው። በሐረማያ ዩኒቨርሲቲ ትምህርቱን ካጠናቀቀ በኋላ በድሬዳዋ የኢትዮ ቴሌኮም ቅርንጫፍ ውስጥ ተቀጥሮ ይሰራ ነበር። ከዛም ወደ ሶማሌ ክልል የዝውውር ማስታወቂያ ሲወጣ ተወዳድሮ ወደዚያው አመራ። 2 ዓመት ከዋና ከተማው ውጪ 2 ዓመት ደግሞ ጅጅጋ ከተማ ውስጥ ከሰራ በኋላ በ2010 ዓመተ ምህረት ጳጉሜ ወር ላይ ከስራ ሲወጣ ተይዞ ወደ ማሰቃያ ቦታ መወሰዱን ይናገራል።
ተራበት መሳለ ሲለት አማራ አካባቢ አንድ ትልቅ ቤታለች። የተሰሰ አባሳይ ነው በእንዳት መያዝ የሚችለው መሰራተኛ የለም። መግዛ ብቻ ነው ያለው። አንደኛ እሱ ነው። በመናሪያ ስም ነው የሚቀራው። የሚቤቱ ብዙ ስማለሚያቅ ብዙዎቹ የሚያውቁ አይመስለኝ። ግን እዚጋ ከተማ መናሪያ ስለፊጣን በሴቶች የሚያስገድዱበት ከክፍላዊ መጣ ሰው እንደጋጣሚ ማታዎቻችን እንደምንሰር እንደዛ ቦታ ላይ ሲመጣ እዛው ሳስገብቶ ነው መፍለግ የሚያደርጉት። ከክፍላዊነት ነጋሪዎች ከጣምነቱ ስዛቦበት ስለሆነ እዛ ሰዎች የሚደረግበት አንድ መመሪያ አካባቢ አንድ ወይ ቤት አለች። አንድ ቤቶች ንሰው ነች። ሁለተኛ ደግሞ ቀበሌ 12 ወይ ቤት እንባላለ የከተማ እንጂጋ ከተማ ቀበሌ 12 ላይ አንድ ማረሚያ ቤት አለ። እዛ ሳስቶች ስም ቀዳሚ ነው። ሁለተኛ ላይ ቀበሌ 04 ያን አስቸጋሪ ወይን ቤት ነው። አራተኛ ላይ አብያ ባል ወይን ቤት አለ። አምስተኛ ላይ የመጨረሻው ጀንቶ ጋር የሚባል ትልቁ ክልል ወይን ቤት ነው።
ካባ በጅጅጋ ውስጥ 5 የተለያዩ እስር ቤቶች እንዳሉ እርሱ ግን እስር ቤት ሌላቸው እንደማይችል ይገልጻል። ማሰቃያ ቦታዎች ናቸው ይላቸዋል። ከሁሉም ሃቫናና ጄል ኦጋዴን የሚባሉት ለመናገር ከባድ የሆኑ ቦታዎች ናቸው ይላል። ከነበሩት አሰቃቂ የምርመራ መንገዶች የተወሰኑት ተፈጽሞብኛል ብሏል።
ቀዝቃዛ ውሃ ውስጥ እጄን ነግሬን ከኋላ ሰው እንደ የሚለጭ ነው። እዛ ውስጥ ያታደጉኛል። አንዳንድ ጊዜ ደግሞ ገልግጦ እጄን ነግሬን ከኋላ ሰው አዘግቆም ዛፍ ላይ የታሰረ ብረት አለ። በብረት መረሻ የሚሸነት አድርጎ እዛ ላይ ያንጠለጥሉማል። ከዛም ሰው ነገር ያለህን ግንኙነትህን ወይ ደግሞ ከዚህ ላ ያወራህን ወሬ በሙሉ እንድትነግረን ፈልጋለሁ ብሎ ሪከርድ ያደርጋሉ። በዛ ደግሞ ጠዋት ፍርድ ቤት ያቀርባሉ። እንደዛ ብለዋል፣ እንደዛ ብለዋል በማለት እኛ ያልተኔ ያልነገርታቸው ማላቃችን ወሬ እንድከብ እያደረጉ ጠዋት ፍርድ ቤት ያቀርባሉ።
በእንደዚህ አይነት የማሰቃየት ተግባር ያገኙትን ቃል ፍርድ ቤት አቅርበው ከኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ እና ከኦነግ ጋር ተገናኝቼ ወንጀል እንደፈጸምኩ በማድረግ ፍርድ ቤት አቅርበው 12 ዓመት እንዲፈረድ 12 ዓመት ተፈረደብኝ ይላል። ምርመራው እና ስቃዩ ከባድ ስለሆነ ምን እንደተናገርኩ አላውቅም ነበርም ይላል።
ወይኒ ቤት ውስጥ የተዘጋጀ ጉድጓድ አለ። የተቆፈረ የቆሻሻ ማጣሪያ ብሎ ነው መሰለኝ አላማው የተሰራ። እነሱ ግን እንደ ሽንት ቤት ይጠቀማሉ። ሽንት ቤት በተለያየ አቅጣጫ ነው ሰው ይስፋሽ ወደዛ የሚሄደው እና እዛ ውስጥ ይከቱሻል። እዚና ግድም ወደኋላ ቀጠሱ አድርገው አስለውት ነው ወደዛ ሲወስዱ የነበረው። ከዛ በጀመራን ስልክሎ እንዳስገብ ነው እና ያስገብ ነው ያውጭ አንድ ቀጥ አስጠቃቂ አለና የሌለበት የሚገምቱ ወይም እንኳን ኢትዮጵያ ውስጥ ለምን አንድ ሰው ሽግል የተጠነቀ በዚህ በማስተቃየት ምስምትና ላይቅ ደስብኝ ነው እንግዲህ ማውራት የሚችለው ትንሽ። ሁለተኛ ደረጃ ደግሞ በፌስታል የውስጥና አስምና አፍንጫሽን ያስሩታል አይገጭም ማዞ ማለት ነው። የፈንዳይቆርትን ሰው አንድ በላይ በትክክል አስሮች ነው። ከዛ ካንጠለጠልን በኋላ ወደ ሚያስሰአል ሚስንፋስ ለኦክሲጅን ስለሚከለክሉ ሰውነታችን ሰውነት የስፋሳ ስምናሳልና ሰው ሊበጣ ስነፋ እዛ ላይ በሌሱ በራሳው መጥቶ ይቁም ይሻል እዛም በቅ ሰገራና ሽን በሶኮናቲካል ይህን ሲታረግ
ካባ አሁን ከስር ተለቋል። ወደ ስራው ለመመለስ ከፍተኛ ጥረት አድርጎም አዲስ አበባ የሚገኘው የመስሪያ ቤቱ ቅርንጫፍ ከሁለት ወራት በፊት ስራ እንደተመለሰ ገልጾልናል። በእግዚአብሔር ላይ ተስፋ እንዳለውም ይናገራል።
አሁን እንግዲህ እግዚአብሔር ስካኖርሽ ደስ ነው ያለሽ ያለው ተስፋ ይልን ነው ምን ፈጠር አታቂ ምዛለም ላይ ስካለ መልካም ነገር እንዳለ መጥፎ ነገርም አለ። ለዛውም ደግሞ ያው እንግዲህ ያሳለፍኩት መስዎች አሉ። ለሱ ደግሞ ትልቅ ደስታ ሰማኝ። ለምን ለታምት የሚመስለ ነገር የለም። ዋና ፍሪደም ዘበን ላይ ሰው ልጅ በነፃነት ስለው ደስ ይላል። እኔ ደስ እንደኛል ነገር ይሄ ነው። ተስፋዬ ደግሞ ተስፋ ብለሽ ነው ከየሽ ነው እግዚአብሔር እስካኖረሽ ነው ይኖራልሽ። ለሱ ደግሞ ነፃነት ነፃነት የመሰለ ነው። ነፃነት ነው ሁሉም ነገር የምኖረው። ነፃነት የሌለ ሰው ግን ተስፋ አይኖረውም ማለት ነው። እኔ ነጻነት ሲኖረኝ በጣም ነው ደስ የሚለኝ። እንደነገርኩሽ አሁን የተወሰኑ ለውጦች አሉ። እዚህ ብቀጥል ማለት ግን ይህን የሚያደርጉት ሰዎች አቴ ነው። አንደኛ ለእግዚአብሔር መተው ነው። ሁለተኛ ደግሞ ህግ ቢያገኛቸው ለሰሩ ስራ ሁሉ እንዲጠየቁ ሁኔታ ቢፈጠር ማለት ነው። በታሊ ያለኝ ተስፋ ለሰው ልጅ ነጻነትን መመኘት ነው ከራስን ጀምሮ።
ካባ በእስር ቤት ቆይታው ከእርሱ ውጪ ብዙ ወጣቶች ሲሰቃዩ የአይን እማኝ እንደነበር ነግሮናል። በተለይ ሀቫና እና ኦጋዴን በተባሉት ቦታዎች በሚፈራረቁ የጸጥታ አካላትና ያልታወቁ ሰዎች የሚደፈሩ ሴት እህቶች ድምጽ ጩኸታቸው እስካሁን እየረበሸው እንደሆነም ይገልጻል። በእስር ቤቶች ውስጥ ሴቶችን እግር ከማሳጠብ ጀምሮ እስከ ሞት የሚያደርስ ስቃይ ተፈጽሟልም ብሎናል። እስር ቤት ውስጥ አርግዘው ይወለዱም አሉ ብሏል። ከዚህ ቀደም ልክ እንደ ሞቱት ነን በሚል ስለዚህ እስር ቤት ሪፖርት ያወጣው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ታሳሪዎችን በማኝነት ጠቅሶ በዚህ እስር ቤት ያልተፈጸመ ስቃይ የለም ብሎታል። አዲሱ የክልሉ ፕሬዝዳንት አቶ ሙስጠፋ ዑመር ሰሞኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር እነዚህ እስር ቤቶችን ባዶ አድርገው አሳይተዋቸዋል። ምክንያታቸውም በዚህ እስር ቤት ውስጥ እስረኞችን ሲያሰቃዩ የነበሩ ሰዎች የአሜሪካ ዜግነት ጭምር ያላቸው ናቸው ብለዋል። ካባም በአሁኑ ሰዓት የወቅቱን የክልሉን ፕሬዝዳንት ጨምሮ ወንጀሉን ፈጽመዋል የተባሉ ሰዎች ፍርድ ቤት እየቀረቡ እንደሆነ አስታውሶ በዚህ ወንጀል የተሳተፉ ሁሉ ሌሎችም ፍርድ ቤት ቀርበው ፍትህ ማግኘት ቢቻል የሱ ብቻ ሳይሆን በዛ እስር ቤቶች ግፍ የተፈጸመባቸው ሰዎች ደስታ እንደሚሆን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ስለዚሁ እስር ቤት ሲናገሩ በእስር ቤቶች ውስጥ እስረኞች ከአንበሳና ከጅብ ጋር ጭምር ታስረው እንደሚገኙ መግለጻቸው አይዘነጋም። በወቅቱ አሁን በእስር ላይ የሚገኙት አቶ መሐመድ አብዲ ኢሌ በቅጽል ስማቸው የሚታወቁት በዚህ እስር ቤቶች ውስጥ እንደዚህ ያለ ነገር አይፈጸምም ብለው ማስተባበላቸው ይታወሳል። ነገር ግን ሰሞኑን ወደ ስፍራው የተጓዙት የአሜሪካ ድምጽ ጋዜጠኛን ጨምሮ እስር ቤቶቹ የተለየ ስፍራ፣ በተለይም ደግሞ ሴት ልጆችን ለመድፈሪያ የሚሆን የተለየ ስፍራ ተዘጋጅቶ በአይኑ ማየቱን፣ ጉድጓዶቹን መመልከቱን ከትላንትና በስቲያ በነበረው ዘገባችን እንዳስደመጥናችሁ ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ፣ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። አደንዛዥ እጽን ጀምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገልጸዋል። በትላንትናው ምሽት ዝግጅታችን ሲስተር ይርገዱ ሀብቱና ለ10 ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን የህይወት ታሪክ አስደመጠናችሁ ነበር። በአንድ የስልክ መስመር እናትና ልጅን አነጋግራ ያጠናቀረችው ዘገባ የጽዮን ግርማ ነው። ተከታዩን ይዛለች። ካደንዛዥ እጽ ወጥቶ ህይወቱን ስለቀየረው ወጣት እስራኤል ሰለሞንና ወላጅናቱ ሲስተር ይርገዱ ሀብቱ የህይወት ተሞክሮ በትላንትናው ዕለት በክፍል አንድ ዝግጅት አሰምተናችሁ ነበር። ሲስተር ይርገዱ የሥራ ልምዳቸውን መሰረት አድርገው እርሳቸው የሚያውቁትን ጠቅሰው በአዲስ አበባ ብቻ ወጣቶች በተለያየ ሱስ ተጠምደዋል ይላሉ።
ብዙ አይነት ነው እንግዲህ አንዳንዱ ኢትዮጵያ ውስጥ ያለው የብሎማ መመስኪያ ጠቅመው የማያምኑ ሰዎች አሉ። ያልደረሰባቸው ወይም ምንም ያልሰሙ ሰዎች አሉ። የራሳቸው ኑሮ ብቻ የሚኖሩ እንጂ ህብረተሰብ ውስጥ ጠለቅ ብሎ ሲታይ ወጣቱ ምን ላይ እንዳለ የማያውቅም ሰው አለ። በጣም የሚያውቅ ይሄ በጣም ያስፈልጋል። የትውልድ ስራ ነው የሚልም አለ። ለምሳሌ ከጫት እንኳን ብንጀምር እኛ ሀገር አሁን በሰፊው ጫት ይቃማል በየመንገዱ ላይ። አልኮል በጣም በጣም ኢትዮጵያ ውስጥ ተጠቃሚ ከአመት አመት እየጨመረ ነው። በዚህ ላይ ፔቴዲን የምንለው ድራጎች አሉ። ፔቴዲን ኢንጀክሽን አሁን ኢትዮጵያ ውስጥ በጣም ተራማዶል ፔቴዲን የሚባሉ ለህክምና የሚሰጡ ሰዎች ግን አዲስ ካርገው እኛ የሚሆንባቸው በጣም አስከ የሱስ አይነቶች አሉ። በዚህ ላይ ሀሽሽ አለ፣ ካናቢስ አለ። ያው ብዙ ነው የሱስ አይነት።
እስራኤል ሰለሞን በአዲስ አበባ ዩኒቨርሲቲ የጀመረውን የኮምፒውተር ሳይንስ ትምህርት ለሁለት ዓመት ከተማረ በኋላ ትምህርቱን አቋርጦ ወደ ሱሱ ገብቶ እንደነበረ ገልጾልን ነው የመጀመሪያውን ክፍል ውይይት አቋርጠን የነበረው። ዩኒቨርሲቲ አካባቢም ለሱስ የመጋለጥ ሁኔታው ከፍተኛ ነው ይላል።
ዩኒቨርሲቲ እንደውም ያው ከቤተሰብ ርቀሽ የምትሆኝበት ቦታ ስላለ ነጻ ነሽ፣ በራስሽ ነው ውሳኔዎች የምትወስኝ። ከዛ የተነሳ ነጻነት ስላለ ያንን ነገር ለማድረግ የሚመች ኢንቫይሮመንት ነው ያለው እና ይጨምራል። እንደውም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው በፊት ከነበረበት።
ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱስ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር? እውነቱን ነው ብለው ተቀብለውት ነበር?
ብዙ ሰው እንደሚያውቀው እናት ልጇን ታምናለች። ሁልጊዜ የተናገሩት ነገር ተግባራዊ ባይሆንም እኔ ሁልጊዜ ዛሬ ተዋለሁ ነገ እንዲያደርጋለሁ ግድልሽ ምዚያ ይቀጥሉን ሲለኝ ሆነስሱን እንዳመንኩት ነው እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው ሱስ ላይ የምሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት ወይም ሱስ በሽታ ነው በቃ ልታከም ብሎ ሲወስን ሰው መውጣት ይችላል። እና አምኛው ነበር ያው ስራዬም ጋር ተያያዥነት ስላለው ከራሳቸው ከመጣ ሊድኑ እና ከሱስ ሊወጡበት ይችሉ።
ምንድን ነው የረዳ ከህክምናው ሌላ? እንግዲህ መጀመሪያ አመንክ፣ መቀየር አለብኛል፣ ከዛ ወደ ህክምና ሄድክ፣ ከዛ በኋላ ምን ረዳ?
ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በህክምናውም ራሱ የሚመከር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ህይወት መደገፍ ለዛ ነገር ራስን አሳልፎ መስጠት በህክምናው የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፌ ለማምኖ እግዚአብሔር ሰጥቼ እግዚአብሔር እንዲረዳኝ ነገሮችን በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረድተውኛል እና ሆስፒታል ውስጥ ተኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች እነዛ በጣም ረድተውኛል ብዬ አስባለሁ። ከዛ በተጨማሪ ያው ሱስን ማቆም እዛ ሆስፒታል ውስጥ ተኝቶ በሚደረገው ሕክምና ብቻ የሚቻል ነገር አይደለም። ትልቁ ነገር ከሕክምና እዛ ተኝተን ሕክምናችን ጨርሰን ከወጣን በኋላ ውጪ ባለው ነገር ተመልሰን ወደዛ ነገር ላለመግባት የምናደርጋቸው ጥረቶች፣ የምንወስዳቸው እርምጃዎች፣ ጓደኛን ከመምረጥ አንጻር፣ ውሎን ከመምረጥ አንጻር፣ የመዝናኛ ቦታዎችን ከመምረጥ አንጻር ከነዛ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጪ የሚኖረው ነበር ከባድ የሚሆነው። እሱን እንደተመለከተ ያው የበፊት ኤንቫይሮመንት ጋር ላለመሄድ ከበፊት ጓደኞች ጋር ብዙ ላለማሳለፍ ራስን ላለማጋለጥ ሲባል ማለት ነው ውሎን መቀየር እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እግዚአብሔር ዘፈኝ ስኬታማ መሆን ይችላል።
አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህና። ምንድን ነው የምትማረው? ተመለስክ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ?
እየተማርክ ያለሁት ያው ኮሌጅ ውስጥ ነው፣ የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ። ዘንድሮ የአራተኛ አመት ተማሪ ነኝ፣ የዲግሪ ማለት ነው። ዘንድሮ መረቃለሁኝ፣ እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነኝ።
የከፍተኛ ማዕረግ
በጣም ወድጄው ነው መማረው። ራሴን ሰጥቼ ነው ብዙ ታይም ለትምህርት ይሰጣሉ። ማጥናት በጣም ነው ደስ የሚለኝ።
ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ አራት አመት ውስጥ። በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፍቃድ ወደዛም እየሄድኩኝ እና ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወትና በፊት በሱስ ውስጥ በነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነው እና በፊት ሱስ ውስጥ እያለሁ ከሱስ ውጭ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ መጠጣት አቁሞ መቃም አቁሞ በምን ይዝናናል? ላይፉም እንዴት ይመራል? ይህ በጣም ስብ ነበር ማቆምን እንኳን ሳስብ። ግን ከወጣው በኋላ አሁን ባለውበት በመጣሁት በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ፣ በጣም ብራይት የሆነ ፊውቸር እንዳለ፣ እረፍት ደስታ እንዳለ በጣም ያየሁበትና እግዚአብሔርን በጣም ማመሰግንበት ሁኔታ ነው ያለው።
ሲስተር ይርገዱ፣ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር አመት ከቆየበት የሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት፣ ወደ ሌላ ተስፋ፣ ወደ ሌላ አዲስ ነገር እየተቀየረ ነው እና ምንድን ነው ስሜቱ ለእርሶ አሁን?
ለእኔ ያው መግለጽ ያቅተኛል። ዛሬ ለምንድን ነው ይህን ከካንሰር ያቆምከኝ ይህን ልታሳየኝ ነው? ያኔ መሞት ነበረብኝ ያልኩ ሰው ነኝ። በቃ መሞት ነበረብኝ ልን ቆሜ የምን ልጄ አይነት ወት ማየት አልፈልግም። ለዚህ ነው ወይ ምረት ያርክልኝ። አሁን እሱን አስታወሰኛ መግለጽ ይከብደኛል። ሁሉ ገና አልፎ ዛሬ ደግሞ ይህንን ሲያሳይም በቃ አሁን ነው ለእኔ እረፍት ማለት እንደውም በቃ በሰላም ማረፍ ማለት ያው
እስራኤል መጀመሪያ በሱስ ውስጥ እያለ የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር?
ከምንም አልቆጥረውም ማለት ይከብደኛል። ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው ማለት ትክክለኛውን የውስጣችንን ስሜት የምንረዳበት ቦታ አይደለም። ትሰኝነት ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ቦታ ስላልሆነ ሰዎች ስለኛ ካላቸው ዋጋ የተነሳ ሲያለቅሱ ወይም ኬር ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምጥበት ይሆናል፣ ራሳችን የምንደበቅበት ይሆናል።
አሁን እናትና ልጅ አዲስ ህይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ አመት እንደተቆጠረ ነግረውኛል። አላማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን፣ ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የህይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ።
ቅንያም በጣም እናመሰግናለን።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Segala Amerikati.